ይህ የአሜሪካ ድምጽ ነው። በ22 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 12 2016 ዓ.ም ተብረዝ ግታችን ጀመረ። በጉራጌ ዞኖች በቀጠለ ግጭት ሰዎች እንደሞቱና አላግባብ እንደታሰሩ ጎጎት አስታወቀ።
ደበኛ ክስቀፋያቸው በሚያደርጉበት ሰዓት ከመኪና ላይ ባሉበት ሁኔታ በተበተነባቸው ጥቃት ነው የሞቱት። እንደዚሁ ህዳር መጨረሻ አካባቢ ላይ ተመሳሳይ ግድያ ተፈጽሟል በዛ ተመሳሳይ ቦታ ላይ። ሌሎቹ ደግሞ አንዳንድ ቦታ ላይ በነበሩ ግጭቶች በመሳሪያም በሌሎችም በስለት መሳሪያዎች የተገደሉ ሰዎች አሉ።
ቀደም ሲል የሰማችሁት የጎጎት ፍትህና አንድነት ፓርቲ ሊቀመንበር አቶ መሐመድ አብራር ነበር። በዚህ ጉዳይ ያጠናቀርነው ዘገባ ባብይ ረስ ይዘላችሁ እንቀርባለን። ከዚህ በተጨማሪም በዋግምራ ዞን በድር ጉዳት የሞት የቤት እንስሳት ቁጥር ከ10000 በልጧል መባሉ፣ እንዲሁም የሀገራዊ ምክክር ኮሚሽኑ በትግራይና አማራ ክልሎች ስራ እንዳቆመ ማስታወቁን የተመለከቱና ሌሎች ዘገባዎችን በምሽቱ ይዘላችሁ ቀርበናል። ሰላም ጤና ይስጥልን፣ እንደምን አመሻችኋል አድማጮቻችንና ተመልካቾቻችን። ምሽቱን ሳስተናግዳችሁ ማመሻው አስማማየ ነው ነኝ። ለዓለም ዜናዎቹ ስመኝሽ ቆየ እዚህ አብራኛለች። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ሲዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራናችሁን ቆያለን። እናንተም ከኛ ጋር አብራችሁን እንድትቆዩ ጋብዛለሁ። አሁን ለዓለም ዜናዎች ወደ ስመኝሽ ይገባል።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝነው ዜና ውስጥ ከፍተኛ የአልሸባብ አዛዥ በአሜሪካና ሶማሊያ የጋራ ዘመቻ ተገደለ፣ የመጨረሻዎቹ የፈረንሳይ ወታደሮች ከአፍሪካ የሳህል ቀጠና ለቀው ወጡና በእስራኤል አማስ ጦርነት ምክንያት በጋዛ ረሃብ በርትቷል የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ዩናይትድ ስቴትስ ባለፈው ሳምንት እሁድ ጂሊ በተሰኘች ከተማ አቅራቢያ ባካሄደችው የአየር ጥቃት አንድ ከፍተኛ የታጣቂ ቡድኑ አዛዥ እንደተገደለ የሶማሊያ መንግስት አስታወቀ። ማሊም አይማን የተባለው አዛዡ የአልሻባብ ታጣቂ ቡድን በሶማሊያና በኬንያ ባካሄዳቸው ጥቃቶች ውስጥ ተሳታፊ እንደነበር ሲታወቅ፣ በሶማሊያ ጦር ኃይሎችና በዩናይትድ ስቴትስ ወታደሮች በተወሰደ የትብብር እርምጃ እንደተገደለ የሶማሊያ መንግስት ጨምሮ ገልጿል። የሀገሪቱ ማስታወቂያ ሚኒስትር ትላንት ሐሙስ ባወጣው መግለጫ ከሶማሊያ ህዝብ ላይ አንድ ሾህ መነቀል ማለት ነው ሲል ግድያውን አወድሷል። የዩናይትድ ስቴትስ የአፍሪካ ጦር ወይም አፍሪኮም በበኩሉ ባወጣው መግለጫ በጂሊ ባጠገብ በተሰነዘረው ማጥቃት አንድ ያልሻባብ ታጣቂ መገደሉን አረጋግጦ በሲቪሎች ላይ የደረሰ ጉዳት አለመኖሩን ገልጿል። የተገደለውን ታጣቂ ማንነት በስም ያልጠቀሰው የአፍሪኮም መግለጫ የሶማሊያን ሰላምና ልማት የሚያናጋውን አሸባሪ ቡድን በማሸነፍ ረገድ አንድ ሌላ እርምጃ ነው ሲል አመልክቷል። መግለጫው አክሎም አፍሪኮም የተካሄደውን ወታደራዊ ዘመቻ መርምሮ እንዳስፈላጊነቱ ተጨማሪ መረጃዎችን ያቀርባል በማለት ዝርዝር መረጃ ከመስጠት ተቆጥቧል። አልሻባብ ግን እስካሁን ግድያውን አስመልክቶ የሰጠው መረጃ የለም። የመጨረሻዎቹ የፈረንሳይ ወታደሮች ከአፍሪካ የሳህል ቀጠና ለቀው ወጡ። በሳህል ቀጠና የእስላማዊ አክራሪዎችን እንቅስቃሴ ለማስቆም በሚል ዘመቻ ላይ የነበሩት የመጨረሻዎቹ የፈረንሳይ ወታደሮች ዛሬ ኒጀርን ለቀው መውጣታቸው መመልከቱንና የሀገሪቱ ሰራዊትን በይፋ ማስታወቁን የኤኤፍፒ የዜና ወኪል ከኒያሜ ዘግቧል። ፈረንሳዮቹ ቢወጡም በመቶ የሚቆጠሩ የአሜሪካ ጦር አባላት እንዲሁም በርካታ የጣሊያንና ጀርመን ወታደሮች በሀገሪቱ እንደሚገኙ ዘገባው አመልክቷል። ዛሬ አርብ የፈረንሳይ ኃይሎች ለቀው የሚወጡበት ሂደት የመጨረሻና መዝጊያው ቀን ነው ሲሉ የኒጀር ሰራዊት ተወካይ ሳሊም ኢብራሂም አስታውቀዋል። ባለፈው ሐምሌ መፈንቅለ መንግስት ያካሄዱት ጀነራሎች 1500 የሚሆኑ የፈረንሳይ ጦር አባላትና አውሮፕላን አብራሪዎች ከቀድሞ ቅኝ ግዛታቸው ለቀው እንዲወጡ አዘዋል። ኒጀር በሳህል ፈረንሳይ ለቀው የወጣችበት ሶስተኛ የቀድሞ ቅኝ ግዛት መሆኗ ነው። ባለፈው አመት ከማሊ በዚህ አመት መጀመሪያ ላይ ደግሞ ከቡርኪና ፋሶ ለቀው ወጣለች። ሶስቱም ሀገራት ከ10 አመታት በፊት በማሊ ጀመረውንና በኋላም ወደ ኒጀርና ወደ ቡርኪና ፋሶ የተስፋፋውን የእስላማዊ አክራሪዎችን ጥቃት ለማስቆም በመታገል ላይ ናቸው። በቀጠናው ባለፉት 3 አመታት በተከታታይ በተደረጉት መፈንቅለ መንግስቶች ምክንያት ከፈረንሳይ ጋር የነበረው ግንኙነት ሲሻክር ከሩሲያ ጋር ወዳጅነቱ ተሟሙቋል። በእስራኤልና በሐማስ መካከል የተኩስ ማቆም ስምምነት እንዲደረስ የሚደረገው ዓለም አቀፍ ጥረት በቀጠለበትና በከበባ ውስጥ የምትገኘው ጋዛ ሰብአዊ ቀውሱ እየጨመረበት በሄደበት ወቅት የእስራኤል ኃይሎች በጋዛ የሚያካሂዱትን ጥቃት አስፍተው ቀጥለዋል። የሰሜን ጋዛ ነዋሪዎች በተለያዩ አካባቢዎች ላይ ከባድ የቦምብ ፍንዳታና የአየር ላይ ጥቃቶች መፈጸማቸውን የገለጹ ሲሆን በደቡባዊ የጋዛ ክፍል የሚገኙት ካህን ዩኒስና ራፋም ከተሞች ላይም እንዲሁ የአየር ጥቃት መፈጸሙንም አመልክተዋል። በተጨማሪም የእስራኤል ጦር በማከላዊ ጋዛ በሚገኙት አልቡሬጅና በዙሪያው የሚገኙ ነዋሪዎች በፍጥነት ወደ ደቡብ ጋዛ እንዲሄዱ ማዘዛቸው በአካባቢው የመሬት ላይ ጥቃት እንደሚካሄድ እንደሚያመለክት ተገልጿል። እንደ አውሮፓና አቆጣጥር በጥቅምት 7 ሐማስ ያደረሰውን ጥቃት ተከትሎ እስራኤል በጋዛ ላይ በመታከደው ወታደራዊ ዘመቻ ባለፉት 2 ቀናት የተገደሉትን 390 ፍልስጤማውያንን ጨምሮ እስካሁን ቢያንስ 20,000 ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። ቢያንስ 2 ሚሊዮን ፍልስጤማውያንም ከቤት ንብረታቸው ተፈናቅለዋል። የተቀናጀ የምግብ ዋስትና ደረጃ ምደባ የሚሰራው አይፒሲ ሐሙስ ለቲፋ ባደረገው ሪፖርት እንዳስታወቀው የቦምብ ድብደባ፣ የመሬት ላይ ዘመቻዎችና አጠቃላይ ህዝቡ ላይ ተካሄደው ከበባ ጨምሮ በጋዛ ላይ የሚፈጸሙ ጥቃቶች አሰቃቂ ደረጃ ላይ ደረሰ አስከፊ የምግብ ዋስትና ጦት ማስከተሉን አስታውቋል። አሁን ያለው ሁኔታና በሰብአዊ አቅርቦት ላይ የተጣለው ገደብ ካልተሻሻለም በሚቀጥሉት 6 ወራት ውስጥ ረሃብ ሊከሰት እንደሚችል የተባበሩት መንግስታት ድርጅት አስታውቋል። አይፒሲ አክሎ ከግማሽ ሚሊዮን በላይ የሚሆኑ የጋዛ ነዋሪዎች የምግብ አቅርቦታቸውን አሟጠው በመጨረሳቸው አስከፊ ረሃብ አፋፍ ላይ እንደሚገኙም ጠቅሶ አስጠንቅቋል። አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በጋዛ በሚገኘው አልሻፋ ሆስፒታል የደረሰውን ከባድ ውድመት የሚያሳይ ምስል በዓለም ጤና ድርጅት ተለቋል። 20 የቀዶ ጥገና ክፍሎች የነበሩት ሆስፒታል አሁን ፍርስራሽ የተከመረበት ሲሆን በሆስፒታሉ ቅጥር ውስጥም ሰዎች በመገደል ላይ ናቸው የሚሉ ሪፖርቶች በተደጋጋሚ በመሰማት ላይ ናቸው። የጤና ድርጅቱ የሕክምና ቁሳቁሶችን ወደ ስፍራው በመውሰድ አስቸኳይ የሕክምና አገልግሎት ለመስጠት በመሞከር ላይ ቢሆንም ካለነዳጅ አቅርቦት የሕክምና መሳሪያዎችና ሰራተኞች መኖር ትርጉም እንደማይኖረው አስተባባሪው ሻን ኬሲ ለአሶሲየትድ ፕሬስ ዜና ወኪል ተናግረዋል። ቁስለኞችን በማከምና የተጎጂዎችን ውጋት ለመቀነስ በመሞከር ላይ መሆናቸውን የጠቀሱት አስተባባሪው አንድ ሆስፒታል በጥቃት ላይ ያለና ካለነዳጅ እንዴት መስራት ይችላል ሲሉ ተደምጠዋል። ከፍተኛ አደጋን ሊያስከትል ይችል የነበረ እንደሆነ የተገለጸውና ድርጅቱ ባከናወነው ስራ ለቀዶ ጥገናና ቁስለኞችን ለማከም የሚያገለግሉ በርካታ መሳሪያዎች ለማዋለድ የሚረዱ ቁሶችና መድኃኒቶችን ወደ ሆስፒታሉ ማስገባቱን አስታውቋል። በእስራኤል ጥቃት እስካሁን 20,000 የሚጠጉ ፍልስጤማውያን ህይወታቸውን ሲያጡ ወደ 2 ሚሊዮን የሚጠጉ የጋዛ ነዋሪዎች ቤታቸውን ጥለው እንዲሸሹ አድርጓል። በመጨረሻም በቻይና 14,000 መኖሪያ ቤቶችን ባወደመውና ቢያንስ 144 ሰዎችን ህይወት ባጠፋው አስከፊ የመሬት መንቀጥቀጥ አደጋ ለተፈናቀሉ ሰዎች መጠለያ የሚሆን በመቶዎች የሚቆጠሩ ባለ አንድ ክፍል ቤቶች በሰሜን ምዕራብ ቻይና በመገንባት ላይ መሆናቸውን የሀገሪቱ መንግስት መገናኛ ብዙሃን አስታውቋል። የመሬት መንቀጥቀጥ ያስከተለው ከባድ የጭቃ መንሸራተት ከቀበራቸው ሁለት መንደሮች ውስጥ ህይወት ለማትረፍ የሚንቀሳቀሱ ቡድኖች ቁፋራቸውን በቀጠሉበት ወቅት የሟቾች ቁጥር በ9 ከፍ ማለቱን የቺንግሃይ ከተማ ባለስልጣን አርብለት አስታውቀዋል። አሁንም 3 ሰዎች ይደረሱበት እንደማይታወቅም ገልጸዋል። የመንግስት ሚዲያ የሆነው ሲሲቲቪ ከባድ የቃማንሻ መኪናዎች ቀደም ብለው በፋብሪካ የተሰሩ ነጭና ሳጥን መሰል መኖሪያ ቤቶችን እያነሱ ገላጣ ሜዳ ላይ በመደዳ ሲያስቀምጧቸው ያሳየ ሲሆን እስካሁን 260 ቤቶች መቆም ችለዋል። እስከ አርብ ድረስ በተዘጋጁ 9 ቦታዎች የሚደረደሩት ቤቶችም 500 ይደርሳሉ ተብሎ ይጠበቃል። የቤቶቹ መዘጋጀት ሰኞ ምሽት በደረሰው የመሬት መንቀጥቀጥ የተፈናቀሉት ከ87000 በላይ ሰዎች ላልተወሰነ ጊዜ ቤት አልባ ሆነው እንደሚቆዩ የሚያሳይ ሲሆን አብዛኞቹ እጅግ በጣም በሚቀዘቅዘው ያየር ሁኔታ ሰማያዊ ላስቲክ መጠለያዎች ውስጥ ለመቆየት ተገደው ነበር። በሬክተር ሲለካ 6.2 መሆኑ የተዘገበው የመሬት መንቀጥቀጥ ጉዳት ያደረሰው ከቻይና ዋና ከተማ ቤጂንግ በስተደቡብ ምዕራብ 1300 ኪሎ ሜትር ላይ የሚገኙ ተራራማ ስፍራዎች ላይ ሲሆን እስካሁን 144 ሰዎች ህይወታቸውን አጥተዋል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ።
ለዓለም ዜናዎች ስመኝሽ የቆየን ከልብ አመሰግናለሁኝ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን የሚተላለፍላችሁን የዛሬ አርብ ታህሳስ 12 2016 ዓ.ም ምረት የአሜሪካ ድምጽ ዝግጅታችን ነው። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በምስልና ድምጽ ቅንብር ሲያሸናቱና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮ ገበያው አብሮናሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ አብይ ርዕስ እንሸጋገር። በማዕከላዊ ኢትዮጵያ ክልል በጉራጌና በምስራቅ ጉራጌ ዞኖች በቀጠለው ጥቃት 2 ሰዎች እንደተገደሉና ካለፈው ጥቅምት ወር ጀምሮ 70 ሰዎች ከህግ አግባብ ውጪ እንደታሰሩ ጎጎት ፍትህና አንድነት ፓርቲ ትላንት ባወጣው መግለጫ አስታውቋል። የፓርቲው ሊቀመንበር አቶ መሐመድ አብራር በጉራጌ ዞን እየተፈጸመ ያሉት የመብቶች ጥሰት አሳሳቢ ደረጃ ላይ እንደደረሰም ገልጸዋል። ከዞኑ ባለስልጣናት ምላሽና አስተያየታቸውን ለማግኘት ያደረግነው ጥረት ስልካቸውን ባለማንሳታቸው ሐሳባቸውን አልተካተተም። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አልኳል።
በማዕከላዊ ኢትዮጵያ ክልል የጉራጌና የምስራቅ ጉራጌ ዞኖች ባለፈው ሰኞም ታህሳስ 8 ቀን 2016 ዓ.ም ምረት በተፈጸመ ጥቃት 2 ሰላማዊ ሰዎች እንደተገደሉ የጎጎት ለጉራጌ ፍትህና አንድነት ፓርቲ ሊቀመንበር አቶ መሐመድ አብራር ለአሜሪካ ድምጽ በስልክ ተናግሯል።
ሰዎች ደበኛ እንቅስቃሴያቸው በሚያደርጉበት ሰዓት ከመኪና ላይ ባሉበት ሁኔታ በተፈጸመባቸው ጥቃት ነው የሞቱት። እንደዚሁ ህዳር መጨረሻም አካባቢ ላይ ተመሳሳይ ግድያ ተፈጽሟል በዛ ተመሳሳይ ቦታ ላይ። ሌሎቹ ደግሞ አንዳንድ ቦታ ላይ በነበሩ ግጭቶች በመሳሪያም በሌሎችም በስለት መሳሪያዎች የተገደሉ ሰዎች አሉ።
ከአዲሱ ክልል ምስረታ አንስቶ በሁለቱ ዞኖች በተለይም በኢንሴኖ፣ በቆሴ፣ በጥያና በወልቅተ ከተማ አካባቢዎች የበዙ ሰላማዊያን ሰዎች ህይወት እንዳለፈ ፓርቲው ትላንት ባወጣው መግለጫ አስታውቋል። የፓርቲው ሊቀመንበር አቶ መሐመድ በሁለቱም የጉራጌ ዞኖች የሰዎች ግድያ አሁንም ማቆሚያ አልተገኘለትም ይላሉም።
ለማጣራት ብዙ ቦታዎች ላይ ጥረት አድርገናል። በ3 ወይም በ4 ዙር መጀመሪያ በምስራቅ መስቃን አካባቢ በነበረው ግጭት ተከታታይ በ15 ቀን በቀጠለው ግጭት ከ20 በላይ ሰዎች የተገደሉበት ሁኔታ አለ። ከወራት በፊት የሆነ ነው እሱ። ያም አካባቢ 2 ሰዎች አካባቢ እንደሞቱ ሪፖርቶች አለ። ቀጥሎ ወልቂጤ ላይ ከጥቅምት 2 ጀምሮ ታህሳስ 8 ድረስ በቀጠለው ግጭት ከ10 በላይ ሰዎች ሞተዋል። ስለዚህ እያደገ የመጣ ኮንትሮል ማድረግ ያልተቻለ ይሄ ኮንትሮል ደግሞ ማድረግ ያልተቻለው በየትኛውም አካባቢ የህዝብ ለህዝብ ግጭት ኖሮ አይደለም፣ በደፈጣ በሚደረጉ ጥቃቶች ናቸው። እንደነዚህ አይነት ነገሮች የህዝብ ለህዝብ ወጥቶ አደባባይ ላይ ያለበት ሁኔታ ብዙ የለም።
ካለፈው ጥቅምት ወር ጀምሮ በርካታ ሰዎች ከህግ አግባብ ውጪ እንደታሰሩ ሊቀመንበሩም ለአሜሪካ ድምጽ አመልክቷል።
ከ10 ቀን ባላነሰ ጊዜ ተንቀሳቅሼ ባየኋቸው ከ70 በላይ ታሳሪዎች ነበሩ። ምናልባት ከዛ በኋላ ተወሰኑ ጭማሪዎች ሊኖሩ ይችላሉ። በአጠቃላይ ግን ያው ብዙ ቁጥር ያላቸው ሰዎች በሁለቱም አካባቢ ከቁጥራቸው በላይ ደግሞ የሚያዙበትና ለፍርድ አለመቅረባቸው የበለጠ የሰብአዊ መብት ጥሰቱን ከቁጥሩ በላይ የሚናገረው ደግሞ ለወራት ለምሳሌ ምስራቅ መስቃና አካባቢ ከታሰሩት ሶስተኛ ወር አካባቢ ይመስለኛል ወልቂጤ አካባቢ የታሰሩት ከጥቅምት 2 ጀምሮ የታሰሩ ሰዎች አሉ። በዚህ ጊዜ ውስጥ አንዳቸውም ፍርድ ቤት አልቀረቡም። የሚፈልጓቸውን ሰዎች ያቆያሉ። አንዳንዶቹም በእርግጥ የሚለቁበት ሁኔታ አለ። ግን የሚያቆዩዋቸው ሰዎች ለምን እንደያዟቸው ለምን እንደዚህ እንደሚያቆዩዋቸው እንኳን ግልጽ የሆነ ነገር የለም።
ለቀመንበሩ ከህግ አግባብ ውጪ ታስሯል ያሏቸው ሰዎች በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳና በወልቂጤ ከተማ እንደሚገኙ ጠቁመው ፍርድ ቤት ቀርበው ፍትህ እንዳላገኙም ገልጿል። በወልቂጤ ከተማና አካባቢው የግለሰቦች ቤቶች ያለ ፍርድ ቤት ትዕዛዝ በሰዓት እላፊ እንደሚበረበሩና ባለቤቶቻቸውም እንደሚታሰሩ ማረጋገጡን ፓርቲው በትናንት መግለጫው አመልክቷል። በዚህ ሁኔታም የፓርቲው ማዕከላዊና የሥራ አስፈጻሚ ኮሚቴ አባል አቶ መስፍን አበራ ታህሳስ 8 ቀን 2016 ዓ.ም. ሌሊት ከቤታቸው ታፍኖ እንደተወሰደ ማስታውቋል። በአካባቢው ለሶስት ዓመታት እንደቆየም የተገለጸው የተራዘመ የኮማንድ ፖስት አስተዳደር ለብዙሃኑ የመፍቶች ጥሰት ምክንያት እንደሆነም የተቹት አቶ መሐመድ አላግባብ የታሰሩ ሰዎች መፍት እንዲከበርና ደህንነታቸውም እንዲጠበቅ ጠይቀዋል።
የታሰሩ ሰዎች ለፍትህ በፍርድ ቤት ቀርበው ፍትህ የማግኘት መብታቸው መረጋገጥ አለበት ነው። አሁን በህገወጥ መንገድ ታጉረው ነው ያሉት። ገና እንጂ ስር ሊባል አይችልም። ሰዎች ከተያዙ አገራችን የፍትህ ስርዓት ውስጥ ፍርድ ቤት የሚቀርቡበት ተጠርጣሪ ሆነው ከቀረቡ ደግሞ ራሳቸው የሚከላከሉበት ስርዓት አለ። ከዚህ ስርዓት ውጪ ስርዓቱ ሁሉ እንደ ስጋት የታዩ ሰዎች በሙሉ አንገት ጠምዝዞ ወደ እስር ቤት እያስገቡ ኢንዴፊኒትሊ ለማይታወቅ ያህል ጊዜ ገደብ ለሌለው ጊዜ ማቆየት ህጋዊ አሰራር ስላልሆነ ይሄ ሊታረም ይገባል የሚል ነው።
በጎጎት ፍትህና አንድነት ፓርቲ መግለጫ የተነሳውን የሰላማውያን ሰዎች ግድያና የዘፈቀደ እስር አስመልክቶ ከዞኖች ባለስልጣናት ምላሽና አስተያየት ለማግኘት ያደረግነው ጥረት ስልካቸውን ስለማያነሱ አልተካተተም። ይሁን እንጂ የማዕከላዊ ኢትዮጵያ ክልል ፕሬዝዳንት አቶ እንዳሻ ጣሶም በክልሉ የተለዩ 276 ሰዎች በህግ ቁጥጥር ስር እንዲውሉ መወሰኑን ማስታወቃቸውና አንዳንዶቹም እንደታሰሩ መናገራቸውን ጠቅሰን መዘገባችን ታውሳል። በጉራጌና በምስራቅ ጉራጌ ዞኖች በክልልነት ከመደራጀትና ከወሰን መካለል ያጋራ በተያዘ ከአመታት በፊት የተፈጠረው ግጭት ሁነኛ መፍትሄ አለማግኘቱ ቀጠናው እንዳይረጋጋ ማድረጉና ዜጎችን ለህይወት ህልፈት ለንብረት ውድመትና ለመፈናቀል እንደዳረገ በየጊዜው መዘገባችን ማይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አርማጃችንና ተመልካቾቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን የትንታኔው መጽሔት ይቀጥላል። በአማራ ክልል ዋግብራ ዞን የተከሰተው ድርቅ ባስከተለባቸው ጉዳት ምክንያት የሞት የቤት እንስሳት ብዛት ከ10,000 በላይ እንደደረሰ የዞኑ አደጋ የመከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ገለጸ። የጽህፈት ቤቱ ኃላፊ አቶ ምረት መላኩ ዛሬ አርብ ለአሜሪካ ድምጽ እንደተናገሩት ባለፈው ወር ብቻ ከራብ ጉዳት የተነሳ ከ6000 በላይ የቤት እንስሳት እንደሞቱ አስታውሰዋል። ቁጥሩ ሊጨምር ይችላል። ከሰብአዊ እርዳታው ጎን ለጎን የእንስሳት መኖ እርዳታንም በማስተባበር ላይ ትኩረት ተሰጥቶ ባለመሰራቱ ነው ብሏል። አሴር መስጋናው ተጨማሪ አላት።
በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን በተከሰተው ድርቅ ምክንያት በአንድ ወር ውስጥ ቁጥራቸው የበዛ የቤት እንስሳት እንደሞቱ የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ ዛሬ ለአሜሪካ ድምጽ አረጋግጠዋል።
በሳላና አብርገምቢ ወረዳ በተለያዩ የእንስሳት ዝርያዎች ወደ 10,000 የሚሆኑ እንስሳት ሞተውብናል። መኖ ፍለጋ ሲሄዱ የእግር ጉዞ አልቻሉም። 4,062 ነበር ከወር በፊት። ያንንም በሳላ ብቻ ነው የነበረው። አሁን ደግሞ አብርገምቢ ደቢና በነጋሚ ባልተገቢው ለማድረግ አርሶ አደሮች እንስሳታችን ውሃም በመኖ መጥረት እየሞቱ ነው የሚል ሪፖርት እነሱ ጋር ተጨምሮ ወደ 10,000 እየደረሰናል። በእንስሳት በኩል እስካሁን ድረስ የመኖ ድጋፍ ፈላላጊ ኮሚቴ ተደራጅቶ በየወረዳው የባህላዊ መኖ እያሰባሰበ ነው ያለው። ግን ተሰባስቦ ወደ አንድ ማዕከል ሄዶ ለእንስሳት ማድረስ ስላልተቻለ እንስሳት ላይ እስካሁን ድረስ የሞት ሪፖርት አለ የሚለውን ይዘናል።
ካነጋገርኳቸው ተጎጂዎች መካከል በሳህላ ሰየምት ወረዳ መንደር 04 እንደሚኖሩ የገለጹልኝ አርሶ አደር ደሴ ገብሩ በቤት እንስሶቻቸው እያረሱና ለሽያጭም እያቀረቡ ኑሯቸውን ይመሩ እንደነበር ተናግረዋል። አሁን ግን በርከት ያሉ እንስሶቻቸው ድርቁ ባስከተለባቸው ጉዳት በመሞታቸው በእጅጉ ማዘናቸውን አመልክተዋል።
ቆላማ መሬት ስለሆነ ያው በእንስሳ ነው ብዙም ጊዜ የምንኖረው። በእርባታ ላሞች 4፣ ዳማ ከብት 1 እና በሬ 2 ተጠሉ ወደ 10 ቦታ ነው የሞተው። ወደ 15 ነበረኝ። እነሱም ቀርቶ የቀሩትም አንድ ሁለት ናቸው። እነሱም ከመሞት የዘገኑ አይደለም።
በሬዎቹ የሚያርሱበት ነበር?
አዎ፣ ደከመና የሚበላው ሲያጣ ደክሞ ቀረበ።
ሁለቶችም
አንድ ቀርቷል። ሶስት ነበሩ። አንዱ አለ። አንድ ሁለት ያህል ሳሞች ደግሞ አሉ። እነሱም ቢሆን ከመሞት የዘገኑ አይደለም።
አሁን ቤተሰቡን በምን እያስተዳደሩ ነው?
ያው በሁለት ወር በሶስት ወር ጠብቃ አንዴ 12 ኪሎ አንዴ የተሰጠን ነበር። በቃ ያቺ ማልቃለች። ምንም በቃ በዛች ልክ ነው። ምንም እናስተዳድረው ነገር የለም። አሁን በጣም ከባድ ልክ ነው ያስከተለን። ዘንድሮ ታይቶ ተሰምቶ ዘኒት ነው የሚሆን ከሰምቼ ባላቀ ያንስ ድርቅ የሚባል ነበር እናውቃለን። የአሁኑ በጣም የከባድ
ወቅታዊውን ድርቅ ተከትሎ ከ170,000 በላይ የቤት እንስሳት እንደተሰደዱ የገለጹት የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ አሁንም በትኩረት ካልተሰራ የከፋ ጉዳት ሊደርስ እንደሚችል ስጋታቸውን ጠቁመዋል።
የሚቀድመው ሰብአዊ ድጋፍ ስለሆነ ሰብአዊ ድጋፍ ላይ ያለው ተጋላጭ ቁጥር ከፍተኛ ስለሆነ ለእኛ ድጋፍ ሊያደርጉ የሚመጡ ግብረሰናይ ድርጅቶች የክልሉም የፌዴራል መንግስቱም እስካሁን እየሞከሩ ያሉት ከሰብአዊ ድጋፍ ላይ ነው። የመጀመሪያው ሰው ላይ ስለነበረ ነው። እኛ ግን አሁን ክፍተቱ ከሰው ላይ እየተሻሻለ ስለሆነ የምግብ አቅርቦቱ ወደ እንስሳት ድጋፉ ወደ እንስሳትም ጭምር ቢዞር እያልን እየጠየቅን ነው ያለ ነው። ዝሮ እስካሁን ድረስ ከሄሪቤታች ኢትዮጵያና ከኤፍኤች ኢትዮጵያ ከተባሉ ግብረሰናይ ድርጅቶች ውጭ በእንስሳት በኩል ድጋፍ የሰጠን የለም።
ከወራት በፊት ከረሃብ ጋር በተያያዘ በዞኑ የስድስት ሰዎች ህይወት እንዳለፈ ያስታወሱት አቶ ምህረት አሁንም በድርቁ ምክንያት ከ400,000 ህዝብ በላይ እንደተጎዳ አስታውቀዋል። ከነዚህም ውስጥ ከ180,000 በላይ ህዝብ አስቸኳይ የምግብ እህል እርዳታ ፈላጊ እንደሆነ ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው።
የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራና በትግራይ ክልሎች ስራውን እያከናወነ እንዳልሆነ አስታወቀ። ከሁለቱ ክልሎች ውጭ በሌሎች ክልሎችና የከተማ አስተዳደሮች ተሳታፊዎችና የምክክር አጀንዳ አቅራቢዎችን የመለየት ስራ እየተከናወነ እንደሆነ ኮሚሽኑ ዛሬ አርብ በሰጠው ጋዜጣዊ መግለጫ ገልጿል። ኬኔዲ አባተ።
የኢትዮጵያ ሀገራዊ ምክክር ኮሚሽን በአሁን ወቅት በሁለት ክልሎች ውስጥ ስራውን እያከናወነ እንዳልሆነ የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ዛሬ በሰጡት መግለጫ አብራርተዋል።
ሀገራችን ካሏት የከተማ አስተዳደሮችና ክልሎች መካከል አሁን በተጨባጭ የተሳታፊ ልየታ እየተካሄደበት ያለው ነገር ግን ተሳታፊዎችን ለመለየት ቅድመ ዝግጅቶች እየተጠናቀቁ ያሉባቸው ክልሎች ሁለት ብቻ ናቸው። አንደኛው የትግራይ ክልል ነው። ሌላኛው የአማራ ክልል ነው። አሁን ባሉባቸው ወቅታዊ ሁኔታዎች ምክንያት ከነዛ ወቅታዊ ሁኔታዎች ጋር በተያያዘ ምን አይነት መንገድ መከተል አለብን ይህን ስራ ለማሳካት በሚል ከተለያዩ ባለድርሻ አካላት ጋር ምክክር እየተካሄደ ቅድመ ዝግጅቶች እየተደረጉ መስራት ያለባቸው ስራዎችን ለመስራትም ጥረት እየተደረገ ያለበት ሁኔታ ነው ያለው ማለት ነው።
በአማራ ክልል የኮሚሽኑን ስራ የገታው ለወራት የዘለቀው የትጥቅ ግጭት ሲሆን በትግራይ ክልል ደግሞ ከጦርነት በኋላ ያለው ድባብና ሌሎችም ምክንያቶች መኖራቸውን አቶ ጥበቡ ተናግረዋል።
ትግራይ ክልል ላይ በዋናነት ያልኩት የጸጥታ ችግር ሳይሆን ከጦርነት የመውጣት ሂደት ውስጥ ስላለና ብዙ ውስብስብ ችግሮች ስላሉ እነሱን ተረጋግቶ ህብረተሰቡ በንቃትና በስፋት የሚሳተፍበትን አውድ ለመፍጠር ጊዜ ይፈልጋል። በነገራችን ላይ እንደሚታሰበው አይደለም፣ ቀላል አይደለም። ምክንያቱም ይሄ ምክክር አሳታፊ መሆን አለበት፣ አካታች አለበት። ሰዎች ለመመካከር መመካከር ምንን ይጠይቃል? መከባበርን፣ መቻቻልን፣ መደማመጥን፣ ትዕግስትን ይጠይቃል። በጦርነት እየተካለበ በድርቅ በረሃብ እየተካለበ ባለበት ሁኔታ ውስጥ ይህን ነገር መፍጠር አይቻልም። ስለዚህ ሂደቶቹን ተከትሎ ከእውነታዎቹ ጋር በሚቀራረብ መንገድ ስራዎችን መስራት ተገቢ ነው ብለን እናስባለን። እሱን ነው እየሰራን ያለ ነው በሁለቱም ክልሎች።
ከሁለቱ ክልሎች ውጭ ባሉት አካባቢዎች የወረዳ ተሳታፊዎችንና አጀንዳ አቅራቢ ተወካዮችን የመለየት ስራ በተለያየ መጠን እየተከናወነ እንደሚገኝ የገለጹት የሀገራዊ ምክክር ኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ 327 ወረዳዎች አጀንዳ የሚያቀርቡ ወኪሎቻቸውን ለይተው እንደጨረሱ ተናግረዋል። የልየታ ስራውን ያጠናቀቁ ክልሎችና የከተማ አስተዳደሮች እንዳሉም ገልጸዋል።
እስካሁን በደረስንበት ደረጃ በሲዳማ በ45 ወረዳዎች፣ በደቡብ ምዕራብ ኢትዮጵያ 57 ወረዳዎች፣ በቤንሻንጉል ጉሙዝ 24 ወረዳዎች፣ በሐረሪ 9፣ በድሬዳዋ 12፣ በጋምቤላ 14 በአዲስ አበባ 119 ወረዳዎች ሙሉ በሙሉ በሚባል ደረጃ ተወካዮቻቸው ተሳታፊዎች መለየት ብቻም ሳይሆን ተሳታፊዎች ተለይተው በአጀንዳ ሐሳብ ላይ ሐሳብ የሚሰጡ ተወካዮቻቸው ሙሉ በሙሉ የተጠራቀቀባቸው ወረዳዎች ናቸው። እስካሁን በኢትዮጵያ ከሚገኙ ወረዳዎች መካከል ወደ 327 የሚሆኑ ወረዳዎች የአጀንዳ ሐሳብ የሚሰጡ ተወካዮቻቸው ሙሉ በሙሉ መርጠው አጠናቀው ጨርሰዋል ማለት ነው።
በመላው ኢትዮጵያ በተለያየ መጠን የተሳታፊዎች ለየታ ስራ እየተከናወነባቸው ያሉ ወረዳዎች 700 እንደሆኑም ገልጸዋል። በአንዳንድ አካባቢዎች የትጥቅ ግጭት ባለበት የኦሮሚያ ክልል ከ379 ወረዳዎች ውስጥ 45 በመቶ በሚሆኑት 171 ወረዳዎች ተሳታፊዎችን የመለየት ስራ እየተከናወነ እንደሚገኝም አመልክተዋል። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ ሀገራዊ ጉዳዮች ላይ በህዝቦች መካከል ምክክር እንዲደረግና መግባባት እንዲፈጠር የማስቻል ተልእኮ አንግቦ ከተቋቋመ ወደ 2 ዓመት የሚሆነው ኮሚሽኑ በዋናነት በግጭቶች ምክንያት በእቅዱ መሰረት መጓዝ አልቻለም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ከአንድ ወር በፊት የመስሪያ ቤታቸውን የአራት ወራት አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት የትጥቅ ግጭቶች በሰላም እንዲፈቱ ምክር ቤቱ በመንግስት አስፈጻሚው አካል ላይ ጫና እንዲያደርግ ጥሪ ማቅረባቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በጦርነት ምክንያት አመታዊው የቤተልሔም ጌታ የልደት ክብረ በዓል ተሰረዘም። በጌታ ልደት መዳረሻ አንስቶ በቤተልሔም ደምቀው የገና በዓል በእስራኤልና ሐማስ ጦርነት ምክንያት ተቀዛቅዟል። የፍልስጤም ዌስት ባንክ ከተማ አስተዳደር ዘንድሮ ምንም አይነት ክብረ በዓል እንደማይኖር ገልጾ ለባሉ የታቀዱ መራግብሮችን እንደሰረዘም አስታውቋል። ሊንዳ ግራንድስቲን ከቤተልሔም ያጠናቀረችን ዘገባ ኤደን ከረመው እንደሚከተለው ታቀርባለች።
በፍልስጤም ዌስት ባንክ የሚገኘው የቤተልሔም ቤተክርስቲያን ወትሮ የኢየሱስ ክርስቶስን ልደት የሚወክሉ ጌጦች በሚቀመጡበት ስፍራ ላይ ፍልስጤማውያን ከጋዛ መከራ ጋር አጋር መሆናቸውን የሚያሳዩ ምስሎች ተቀምጧል። ቄስ ሙንተር አይዛክ በቤተልሔም የሚገኘው የኢቫንጀሊካን ሉትራን ቤተክርስቲያን ሐላፊ ናቸው።
The manger in the midst of a rubble resembling a destroyed house in Gaza and
በጋዛ ውስጥ ያሉትን የፈራረሱ ቤቶች የሚመስል በፍርስራሾች መካከል ያለ ግርግም። ህፃኑ ኢየሱስም በልጅነቱ ከፍርስራሹ በታች ነበር። የጋዛ ህፃናት ከፍርስራሹ ሲወጡ የሚያመለክቱ ብዙ ምስሎችን አይተናል። ለኛ ደግሞ ይህ ኢየሱስ ከመከራችን ጋር መካፈሉን የሚያሳይ መልእክት ነው።
በቤተልሔም የሚገኘውና የግርግም አደባባይ እየተባለ የሚጠራው ስፍራ በገና ሰሞን ወቅት ባለም አቀፍ ጎብኚዎች መጨናነቁ የተለመደ ትዕይንት ነበር። ዘንድሮ ግን በጋዛ እየተካሄደ ባለው ጦርነት ምክንያት ጎብኚዎች በእስራኤልም ሆነ በዌስት ባንክ በኩል እንዳይገቡ ተከልክለዋል። የቤተልሔም ማዘጋጃ ቤትም ሁሉንም አይነት የልደት ክብረ በዓሎችን ሰርዟል። ሐና ሐናንያ የቤተልሔም ከተማ ከንቲባ ናቸው።
Bethlehem City is a Palestinian city and we are in mourning.
Bethlehem የፍልስጤም ከተማ ስትሆን በሐዘን ውስጥ ነን። በዌስት ባንክ እና በጋዛ ሰርጥ እንዳሉ እንደ ሁሉም ከተሞች በሐዘን ውስጥ ነን። በጋዛ በህዝባችን ላይ የተፈጸመ ያለው ጥቃት እስካለ ድረስ ማንኛውም አይነት የገና በዓል ደስታና ክብረ በዓል እንዳይደረግ አግደናል።
ከንቲባው 70 ከመቶ የሚሆነው የቤተልሔም ምጣኔ ሀብት በቱሪዝም ላይ የተደገፈ ነው ይላሉ። በከተማዋ የሚገኙትና ወትሮ ከአቅም በላይ ይጨናነቁ የነበሩ 70 ሆቴሎች እንዲሁም ደግሞ የገጸ በረከት ሱቆች አሁን ተዘግተዋል። እንደ ሊዝ ሩዴዳ ያሉ ወጣቶችም ፍርሃት ሆነው ተጨናንቀዋል።
الجو حزين كثير الجو كئيب الناس
ድባቡ በጣም አሳዛኝ ነው። ሰዎች በጦርነቱ የተነሳ በጣም አዝነዋል። ይሄው አሁን ደግሞ ስራ የለም።
በከተማዋ አሉ የሚባሉትና አልፎ አልፎ የሚታዩት ከሞስኮ የመጡት የሩሲያ ኦርቶዶክስ ክርስቲያኖች ብቻ ናቸው። ፓቬል ኪርሚንስኪ ጎብኚ ናቸው።
Not afraid, no. Why? For we are Russians.
አልፈራም በፍጹም። እኛ ሩሲያውያን ነን። ሚሳኤሎች አያስፈሩኝም። የማልፈራው ደግሞ እኔም ራሴ በሩሲያ ሰራዊት ውስጥ ያለው በመሆኔ ነው።
ምንም እንኳን ሁሉም የልደት ክብረ በዓሎች ቢሰረዙም ሃይማኖታዊ ጸሎቶችና ቅዳሴዎች ግን ይካሄዳሉ። ከንቲባ ሐናንያ የልደት በዓልን በጸሎት እናሳልፈዋለን ይላሉ።
will concentrate on praying for peace because this is the city of peace.
ይህ ሰላም ከተማ በመሆኑ ስለ ሰላም በመናደርገው ጸሎት ላይ እንተጋለን። ኢየሱስ ክርስቶስ እዚህ ከተማ ውስጥ በመወለዱ ምክንያት የሰላም መልእክት ከዚህ ከተማ ነው የተወለደው። እናም አሁን ላይ በተልህም እና ሌሎች የፍልስጤም ከተሞች ወነተኛ ሰላምን ይሻሉ።
የቤተልሔሙ ከንቲባ አክለው ለከርሞ ባሁን ሰዓት በጋዛ እየሆነ ያለው ነገር የቅርብ ጊዜ ትዝታ ብቻ ሆኖ በቤተልሔም የልደት በዓልን ድጋሚ በደስታ ለማሳለፍ ተስፋ እንዳላቸው ገልጸዋል። ለሊንዳ ግራንድስቲን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለጋዛ ተጨማሪ እርዳታ ማድረስን አስመልክቶ የሚሰጠውን ድምጽ በድጋሚ ሲያዘገይ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የእስራኤልን ወታደራዊ ዘመቻ በመደገፋቸው በዓለም መድረክ መግለጫቸው ጨምሯል። የአገር ውስጥ መራጮችም ያወዛጋቢውን ጉዳይ ያያዝ በሰፊው ቃወማሉ። የቪኦኤ የዋይት ሃውስ ቢሮ ኃላፊ ፓትሪስ ዋዳክሲዋራ ተከታዩን ዘግባለች። ደረጀ ደስታ ያቀርባል።
የፍልስጤም ባለስልጣናት እንዳስታወቁት እስራኤል በጋዛ የቦምብ ጥቃት ማድረስ ከጀመረችበት ከ10 ሳምንታት ወዲህ 20,000 ሰዎች ተገድለዋል። የዩናይትድ ስቴትስን ድምጽን በድምጽ የመሻር ውሳኔ ለማስወገድ ለቀናት ከተደረገ ከፍተኛ ድርድር በኋላ ዛሬ አርብ የተባበሩት መንግስታት የጸጥታው ምክር ቤት ለጋዛ ተጨማሪ እርዳታ ለመስጠት በሚያስችለው ውሳኔ ላይ ድምጽ ይሰጣል ተብሎ ይጠበቃል። እስራኤል የተባበሩት መንግስታት የእርዳታ ተሽከርካሪዎችን ለመፈተሽና ጦርነቱን በአስቸኳይ እንዲያቆም የሚጠይቀውን የውሳኔውን የመጀመሪያ ድንጋጌ ተቃወማለች። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ለአሁን ኑ የመፍትሄ ሐሳብ ድጋፍ እንደምታደርግ ተቆመዋል።
It's a resolution that will bring humanitarian assistance to those in need. It will support
ለተቸገሩት የሰብአዊ እርዳታ የሚያመጣ የውሳኔ ሐሳብ ነው። ሰብአዊ እርዳታውን ለመደገፍ እንዲያስችል በመሬት ላይ የዘረጋነውና ግብጽ ቅድሚያ የሰጠችውን ዘዴ ይደግፉ።
እስራኤል የመሬት ላይ ጥቃቷን ስትቀጥል ፕሬዝዳንት ጆ ባይደን የተኩስ አቁም ጥሪ ለማድረግ ፈቃደኛ አልሆኑም። ይህ አቋማቸው ባይደንን ተው ወይም አባንደንድ ባይደን የሚለውን ንቅናቄ ካደራጁት ከአሜሪካውያን ሙስሊም ማህበረሰብ ጋር ያላቸውን ግንኙነት ጎድቶታል። ጄላይኒ ሁሴን አባንደንድ ባይደን የተሰኘው ንቅናቄ አደራጅ ናቸው።
President Biden has lost the 2024 election.
President Biden የ2024ቱን ፕሬዝዳንታዊ ምርጫ እንደተሸነፉ ያስታወቀን ነው። እንደ አሜሪካውያን ሙስሊሞች አቅም አልባ አይደለንም። ኃይል አለን። ገንዘብ ብቻ አይደለም ያለን፣ ተጨባጭ ድምጽም አለን።
የዩናይትድ ስቴትስ ብሔራዊ የደህንነት ምክር ቤት አማካሪ ጆን ከርቢ ይህ ቁጣ መኖሩን ያምናሉ።
absolutely listening and trying to get
እነዚህ የተለያዩ አመለካከቶችን ሁሉ በሚገባ እየሰማንና የተሻለ ግንዛቤ ለማግኘት እየሞከርን ነው። ይህም ሲባል የትኛውም ሀገር ሐማስ በእስራኤል ላይ ከመፈጠረው ስጋት ጋር መኖር የለበትም። የትኛውም ሀገር ከእንደዚህ ያለ ስጋት ከመያስከትል ጎረቤት ጋር መኖር አይገባውም።
በኒውዮርክ ታይምስ የህዝብ አስተያየት ድምጽ መሰብሰቢያ መሰረት አብዛኞቹ አሜሪካውያን በተለይም ወጣት መራጮች ባይደን የጦርነቱን ሁኔታ ያስተናገዱበትን መንገድ አይቀበሉም። በካርኒንጌ ኢንዶይመንት ፎር ኢንተርናሽናል ፒስ ከተሰኘው ተቋም አሮን ዴቪድ ሚለር የህዝቡ አስተያየት ጥሩ አለመሆኑን ይገልጻሉ።
The poll numbers are shocking, frankly. An accelerated drift away from by the Arab Americans.
ከዚህ በተሰበሰቡ ያስተያየት ድምጽ ቁጥሮቹ በርግጥም በጣም አስደንጋጭ ናቸው። ከአረብ አሜሪካውያን ከተራማጆችና ነጭ ካሎኑ ሌሎች ዘሮች የሚታየው ማፈንገጥ እየጨመረ ነው። እነዚህ ሁሉ ባይደን ለእስራኤል ያላቸውን ጠንካራ ድጋፍ የሚቃወሙ ይመስላሉ። ተቀራራቢ በሆነው ምርጫ ይህ ትልቅ ጉዳት ሊሆን ይችላል። ስለዚህ አስተዳደሩ የጋዛን ጉዳይ ጋብ ማድረግ፣ ወደ መልሶ ግንባታ ሰብአዊ እርዳታ መሄድና ሁሉም ነገር የመጨረሻውን እልባት እንዲያገኝ ቁርጠኛ መሆን የሚገባው ይመስለኛል።
ተመሳሳይ አስተያየት እንደሚያሳየው መራጮች የሪፐብሊካን እጩ ዶናልድ ትራምፕ የጋዛን ጉዳይ በመቆጣጠር የተሻለ ሥራ ይሰራሉ ብለው ያምናሉ። አሜሪካውያን የተክሱ አቁም ይኑር በሚሉትና እስራኤል እንድታሸንፍ በሚፈልጉት መካከል ተከፋፍለዋል። ምንም እንኳን የተጎጂዎች ቁጥር እየጨመረ ቢመጣም ባይደንን በሁለቱም ወገኖች የፖለቲካ አጣብቂኝ ውስጥ ከቷቸዋል።
يا እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። የአርብ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንደርሳለን። የደርሰናል የሁለተኛው አጋማሽ የመጀመሪያ ቀንብራችንም ከአማራ ክልል ወደ ዩኒቨርሲቲ የገቡ ተማሪዎችን ጉዳይ ይመለከታል። በአማራ ክልል በአብዛኛው አካባቢ ያሉት ትምህርት ቤቶች የዘመኑን የመማር ማስተማር ሂደት እንዳልጀመሩ የገለጹና ከክልሉ ወደ አዲስ አበባ ዩኒቨርሲቲ የገቡ ተማሪዎች በተለይ የዘንድሮ 12ኛ ክፍል ተፈታኞች ዕጣ ፈንታ እንደሚያሳስባቸው ተናገሩ። ከመጡባቸው አካባቢዎች ያሉት ትምህርት ቤቶች ላለፉት 3 ወራት እንደተዘጉ መሆናቸውን ለአሜሪካ ድምጽ የገለጹት ተማሪዎቹ ከትምህርት ገበታ የራቁት ታናናሾቻቸው ከዚህ በኋላ ወደ ትምህርት ቤት የመመለስ እድላቸው ሊጠብ እንደሚችል ስጋት እንዳላቸው አመልክተዋል። አሲር ምዝጋናው በዚህ ጉዳይ የተጨማሪ አላት።
በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ተማሪዎች እንደነበሩ የሚገልጹት ወንድማማቾቹ ስቲፋኖስና ኢዩኤል ሲሚነ በ2015 ዓመተ ምህረት በሀገር አቀፍ ደረጃ በተሰጠው የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና በብሔራዊ ደረጃ ከፍተኛ የሚባለውን ውጤት በማምጣት ሰሞኑን ወደ አዲስ አበባ ዩኒቨርሲቲ ገብተዋል። ወንድማማቾቹ ተማሪዎች እንደሚያስታውሱት በአማራ ክልል በመንግስት የጸጥታ ኃይል ችና በፋኖ ቡድን ታጣቂዎች መካከል እስካሁን የቀጠለው ግጭት የተጀመረው የዩኒቨርሲቲ መግቢያ ፈተናውን ለመውሰድ በተቀመጡበት እለት ነበር።
እኔ ነገርኩሻም የመጀመሪያውን ተውክስ ነው። ከዛ በኋላ በየቀኑ ሁሌ ያለ ተውክስ ምናምን አለ፣ እንዲሁም እዛው ውስጥ ራሱ ወሬ አለ። በጣም ብዙ ከባድ መሳሪያ እንትኖች ነበሩ ድምጾችና ያን እየተፈተን ነበር። ያጠቆር ምናምን ፈተና ያነበርና በዛ ሰዓት በጣም ተጨንቄ ነው። ራሱ ፈተናው ራሱ ሊቋረጥ እንደሚችል ምናምን ጣፋንታችን ሊሆን ይችላል፣ ፈተናችንም ደግሞ ወጥቷል በሰላም ይሄዱ ለርግጠኛ አይደለንም። 4 አመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መናው ሆኖ ብንቀራው እንዲያን በጣም ብዙ ነገሮችን ስናሰለስል ብዙ ነገሮች ውስጥ እንትን ስንል ነበር።
ውጤት ስንት ነበር ያመጣችሁት?
እኔ 640 ነው ያመጣሁት።
ባለፈው አመት ነሐሴ ወር በክልሉ መባባስ በጀመረው የትጥቅ ግጭት ምክንያት በ42 ትምህርት ቤቶች ላይ ጉዳት መድረሱንና 2000 የሚደርሱ ትምህርት ቤቶችም ስራ ባለመጀመራቸው ምክንያት ከ2.6 ሚሊዮን በላይ ተማሪዎች በትምህርት ገበታቸው ላይ እንዳልተገኙ በመክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊን ዶክተር ሙሉነሽ ደሴን ጠቅሶ ከአራት ቀናት በፊት የተላለፈው የአማራ ሚዲያ ኮርፖሬሽን ዘገባ ያሳያል። መንግስት በከፍተኛ ወጪ ያሳተማቸው የተማሪዎች የመማሪያ መጻሕፍትም በታቀደው መሰረት ለማሰራጨት እንዳልተቻለ ያመለከተው ዘገባው እስካሁን የዘለቀው አለመረጋጋትም በተማሪዎች ላይ የትራንስፖርት ችግር እንደፈጠረ አክሎ ገልጿል። ችግሩን በጋህድ የታዘቡት ተማሪ ኢዩኤልና ስቲፋኖስ ሲሜነህ ከደብረ ማርቆስ ከተማ ወደ አዲስ አበባ ለመምጣት ያሳለፉትን ውጣ ውረድ እንዲህ ያስታውሱታል።
በአምስት ምናምን መኪና ነው ያቆራረጥን ከደብረ ማርቆስ ከተማ ከንቲባ ደብዳቤ ያጽፈን እንደዚህ ለዚህ ነው ለትምህርት ነው የሚሄዱት እንደዚህ የኢንትራንስ ያመጡት ውጤት ይሄን ያክል ነው ምናምን የተራጽፈን ያንን ያሳየን በአይ ቲንክ ከደብረ ማርቆስ ከደጀንባ መኪና ከዛ ደግሞ ያን እየተገለባበጠ በአምስት መኪና ጧት 12 ሰዓት ይወጣን 12 ሰዓት ነው እዚህ ራሱ 12 ተኩል ማለት ነው አዲስ አበባ የገባ ነው።
ተማሪ በተለይ ምስጋናው በዚያው የአዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ተማር እንደነበርና ከፍተኛ ውጤት ካስመዘገቡ 47 ተማሪዎች መካከል እንደሆነች ትናገራለች። በአካባቢው ያለው ግጭትና ውጥረት ከፍተኛ የትራንስፖርት ችግር እንደገጠማት በተለይም ታስረዳለች።
እዚህ ለመምጣት ራስ መንገዱን በጣም ፈተን ነበር። ማዲ መጋጥሞ ችግር ከዚህ በፊት የነበረውን ተቀዳሩት ስለምናውቅ ትንሽ ቤተሰብ ላይ ስጋት ነበር። ያው ግን እንደፈጣን ቀን የመጣን ከጓደኞች ጋር ተሰባስበን መጀመሪያ ከደጀን ድረስ በታክሲና ያቆራረጥ መጣን። ከዛ ከደጀን ደግሞ ቀጥታ በባስ ነው የመጣን። ማሊ ፍተሾች ምናምን ነበሩ። ያው መንገዱ ትንሽ አቀል ነበር። ምንም ቀጥራለሁ።
የክልሉ የጸጥታ ችግር በታናሾቻቸው የወደፊት የትምህርት ጉዞ ላይ የሚፈጥረው እንቅፋት ደግሞ ይበልጥ እንደሚያሳስባቸው ተማሪዎቹ ስጋታቸውን አጋርተዋል።
ካሁን እኛ አምናይ ነበርንበት በዚህ ጊዜ ነበርንበት ስናስብ አምናኛ በተረጋጋ ሁኔታ ውስጥ እየተማር የትምህርቱ የራሱ ሆነ ችግር ይኖርበትም ለክላስ ያልተሟሉ ነገሮች ቢኖሩም ግን ከሰጣታ ችግር አንፃር ምንም የጠጣ ችግር ሳይኖርብን እየተማር ትምህርታችንን እያስከተልን ስለሳችን እየተረጋዳ ለሀገራዊ ፈተናው ለተለያዩ ነገሮች ራሳችን ስናዘጋጅ ነበር። ዘንድሮ ግን እስካሁን ባለን መረጃ ድረስ ትምህርት ቤት አማራ ክልል ውስጥ በከፊል ነው የጀመሩት። አዲስ አበባ የዋላ ትምህርት ቤትም እስካሁን ተማሪዎችን አልጠራም። ሌሎችም ቦታዎች ጋር እንደዚሁ የተለያዩ ትምህርት ቤቶች አልጠሩም እና ለእነዚህ ልጆች በጣም እንትናለ። ምክንያቱም ትምህርት ሌላው እየተማረ እነሱ ትምህርት አለማግኘታቸው ደግሞ ጊዜውም በጣም እየሄደባቸው ነው። ትንሽ ጊዜ እንኳ ቢሆን ትምህርት ያላገኙበት ይካካሳል። ግን በጣም ረጅም ጊዜ ትምህርት አቶ መቆየት ራሱ ትልቅ ለውጥ አለው። ምክንያቱም ትልቅ ጫና ያሳድራል። ምክንያቱም አሁን እነዚህ ልጆች ቀጣይ የሀገር አቀፍ ፈተና የሚወስዱ ናቸው። የተለያዩ ዓለም አቀፍ ነገሮች ራሳቸው የሚያሳትፉ ልጆች ናቸው። ይሄ በሆነበት ራሳችንን ለትምህርት ጊዜ መስጠት ሲገባን በዚህ ጊዜ ለትምህርት መሆን ሲገባው በተለያዩ የሰላም ጸጥታ ችግሮች ምክንያት እስካሁን ትምህርት አለመጀመር በተለያዩ የጦር ቀጠናዎች ውስጥ ራስን ማግኘት በጣም ከባድ ነገር ነው። ሌሎች ወንድሞቻችን እህቶቻችንም እንግዲህ ይህ ጊዜ አልፎ እነሱም የተሻለ ደረጃ ደርሰው እስኪ ለማየት ያውቃል የሚል
የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ ባወጣው ሪፖርት በኢትዮጵያ በተከሰቱ ግጭቶችና በተለያዩ አደጋዎች ምክንያት 7.6 ሚሊዮን ህፃናት ከትምህርት ገበታ ውጪ እንደሆኑ አስታውቋል። በእውቁ ደራሲ በክብር ዶክተር ሐዲስ አለማየሁ የተሰየመው የደብረ ማርቆስ ልዩ አዳሪ ትምህርት ቤት በ2015 ዓ.ም ምረት ለመጀመሪያ ጊዜ ያስተተናቸው 47 ተማሪዎች ከሀገሪቱ ከፍተኛ የሚባለው ውጤት በማስመዝገባቸው ትላንት ማክሰኞ ከደብረ ማርቆስ ዩኒቨርሲቲ በሰሜን አሜሪካ ከሚኖሩ ትውልደ ኢትዮጵያውያን ከተለያዩ ተቋማትና ከመሐበረሰቡ በገንዘብና በአይነት የማበረታቻ ሽልማትና ድጋፍ ተበርክቶላቸዋል። በሽልማቱ ላይ ወላጆቻቸው እንዲገኙ ጥሪ ቢደረግላቸው በወቅታዊው የጸጥታ ችግር ምክንያት እንዳልተገኙ ለመታዘብ ችለናል። ለአሜሪካ ድምጽ አስቴር ምስጋናው። በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሐዲስ
በኢትዮጵያ ችግር ያዋለደው ቀዳሚ አይነ ስውራን መዋለ ህጻናት የማስፈፊያ ድጋፍ እንደሚሻ ተገለጸ። ያለጊዜያቸው የተወለዱ ልጆቻቸው የአይን ብርሃናቸውን ያጡባቸውና እክሉ ያገናኛቸው እናቶች በአንድ ገባሬ ሰናይ ተቋም ለመስረት ሲነሳሱ ከትምህርት ገበታ ርቀው በየቤታቸው የተቀመጡ የችግሩ ተጠቂ ህጻናትን ጥቂቶች እንዳልሆኑ ለመታዘብ ችለዋል። እኒህ እናቶች ልጆቻቸው ለአቅመ ትምህርት ሲደርሱ እንደ ኩዮቻቸው ወደ መዋለ ህጻናት እንዲገቡ በፈለጉበት ወቅት ተቀባያተው ያጋጠማቸውን ግልት የራሳቸውን ሆነ የልጆቻቸውን ህይወት ከባድ እንዳደረገባቸው ይናገራሉ። ኤደን ገረመው ከመስራቾቹ መካከል ሁለቱን አነጋግራ ያሰናዳችው ዘገባ እንደሚከተለው ይቀርባል።
ሳራ ወልዴና ሰናይት ዮሐላወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚቀሩት ተመክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ዮሐላወርቅ፣
ያው መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩን ነው የምታስቢውና ፊቸር ላይ ምንድን ነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ያው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድን ነው ይሄ ልጅ ምንድን ነው የምናደርገው እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደ ምን አለ ወደ ውጭ ስፖንሰር የሚያገኘኝ ሰው ባገኘው እና ይዤ ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድነው የተሰማኝ፣ በቃ አህለ ከአንድን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ስጠይቃቸው እኛ እኮ ሄደን ነበር እንደዚህ እንደዚህ ብለን የሚፈልጉት እነሱ በስምንት ዓመት በላይ ሲሆኑ ነው የሚቀበሏቸው እና ከዛ በፊት አይቀበሏቸውም። ከዛ ተመልሼ ሳስበው ልጅን ማየት ውጪ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት፣ ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋለ ህጻናት የሚባለውን ነገር መዋል አለበት። እውነት ነው። መጫወት አለበት፣ ከልጆች ጋር መገናኘት አለበት የሚለውን ነገር ነው ያሰብኩት። እና እንዴት ነው ምናምን ስላቸው እንደዚህ እንደዚህ ያስበላል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባት ቻሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው። ይጫወታሉ፣ ኮሚኒኬት ያደርጋሉ፣ ሬልም መነካካት ጀምረዋል ብዙዎቹ። እንዲያውም ደህና የሚመንትን የሚሉ የሚችሉ ልጆች አሉ። እነሳሚም እድሜ ከፍ ያሉ ስላሉ ማለት ነው።
ሳራና ሰናይት ልጆቻቸው ከጊዜያቸው ቀድመው በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች።
ያለ ጊዜ የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሚንን እና ተወልደው 1 ኪሎ ነበረ። ከተወለደ በኋላ ያው ሙቀት ክፍል ነበረ። ሙቀት ክፍል ውስጥ 2 ወር ከቆየ በኋላ ነው እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። ያው ከወጣሁኝ በኋላ ነው በ5 ወሩ ነው አይኑን ሸውረር ሲል ወደ ጎን ምናምን ሲያይ ምን ተፈጠ ቀረብ ለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል፣ አሁን ምንም አይነት ህክምና አይኖረውም፣ 5ኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነቴም ሞክሬያለሁ፣ ግን የምችለውን ህክምና አድርጌለታለሁ። ዳም አድርጓል፣ አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከ5ኛ ደረጃ ወደ 4ኛ ደረጃ ሬቲናው ተለጥፎለት ትንሽ አሁን ብርሃን ነገር ይከተላል ማለት ነው።
ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች።
አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለን። ሰው ልጆቻችንን አቅፈን ቤት ውስጥ 8 ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት ስንመስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው። ይህም የተሰማቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው። አስተማሪ አይደለሁም በእውቀቴ፣ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ይህ ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላሽ ጓደኞቹ ፖርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ 7 ነን። ከእነሱ ጋር ተገናኝተን ምንድን ነው ያወራ ነው ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ህጻናት ማለት ነው። እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም ማውጣት ማብቃት እውቀት አላቸው። ጭንቅላታቸው የሚገርም ነው። መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣንና ይህን ድርጅት መስርተን ዛሬ ከስራችን 30 ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው።
የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁን ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች።
አካውንቲንግ ነው የምሰራው፣ በፋይናንስ ላይ ነው የምሰራው። እኔ ራሴ ትሬን መደረግ አለብኝ እኔ ብሬን ለማስተማር። ግን እኛ ያደረግነው ምንድን ነው ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲኬድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ በተለይ ብሬን አሁን ሳሚ ነው አሁን እኛም እየሰማን እንደገና የአንዳንድ ዝግጅቶችን እንትን እያደረጉ እንድንማር እየታቀደ ያለው። ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ። ቀጥታ ትምህርቱንም ማቴሪያሉንም በማምጣት የሚያግዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጠናቸው እንጂ እኛ ቀጥታ የተሳተፍን አይደለም።
ትምህርት ቤቱ በበጎ ፍቃደኞችና በወላጆች አቅም አዲስ አበባ ወደ ጀመል መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦
ዋናው ያለብን እኛ ችግር የቤት ክራይ እና ያስተማሪ ደሞዝ ነው። የሚሸፍንልን ካገኘን እንደው መንግስትም ቢያየን ብለን የምናስበው የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትም ቢተባበረን ከዚህ ወጪ ቢገላግለን። እኛ አሁን ሄደች የሆነብን ራስ ምታት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስት ይር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ኔክስት ይቀመጣሉ ወይ? ይህንን ነው እየፈራን ያለነው።
ይሁን እንጂ ምንም አይነት መዋለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት ዮሐላወርቅ ተግዳሮቶች ቢኖሩም ራዕያቸው ሰፊ መሆኑን ነው የጠቆመችው።
እንደ ራዕይ እንግዲህ አሁን እኛ የምናስበው ልጆቻችንን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡ ነው የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያልን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የአይነ ስውርነት የመጣበትን ምክንያት በምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ፕሪማቸር ለወለዱ የተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጭንም ማድረግ ስላለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነውን ነገር መቅረፍ እንችላለን።
ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ተመልካቾቻችንና አድማጮቻችን የምሽቱ ዝግጅታችን እንደቀጠለ ነው። ቀጣዩ ዝግጅታችን ደግሞ ኢትዮጵያዊ የሙዚቃ አቀናባሪን ይመለከታል። ተወዳጁ የሙዚቃ አቀናባሪ ኪሩቤል ተስፋዬ የመጀመሪያውን አልበም ያቀናበረው በአስራዎቹ መጨረሻ እድሜ ነው። ያብራደጉና የጓደኛ ሄኖክ አበበ የመጀመሪያ አልበም ቅንብር ለሙከራ ያሰራው ነበር። እርሱ ሙከራ ነበር ቢለውም ባልጠበቀው መልኩ በተዋቂ አቀናባሪ ከተወደደለት በኋላ ወደ ሙያው በሰፊው እንደገባ ክሩቤል ይገልጻል። ከዚያን ጊዜ ወዲህ በቁጥር የማያስታውሳቸው የብዙ ነጠላ ዜማዎችና በርካታ አልበሞችን ማቀናብሯል። ወጣቱ አቀናባሪ ክሩቤል እነዚህ ፈተናዎች እንደምናልፎ የህይወት ዘመን ጉዞውን ቀጠለም። ነገስ የት መድረስ ይፈልጋል የሚለውን ኬኔዲ አባተ በቀጣዩ ዘገባ ያቀርብልናል።
የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ አመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጽ ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል።
ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይ ስኩል ሆኜ ወደ 10ኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበር። ያው ግን ብዙ ፈቃደኛ አልነበረም ሙዚቃው ውስጥ እንድገባ በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለኛ ደግሞ የተሻለ ልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ነበር። ግን ያው ከውስጥ ስለነበረ በጣም ሳይኝ በቀላሉ ብለቅ እንዳልሆነ ከባውና እንደዛ ሲሆን በቃ ሲስተምራ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ 6 ወር ኮርስ እንደወሰደ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ በቃ ያው ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ ቆየሁትን እንትን ለማከከስ ያልኩኛ።
በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው ያብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል።
ወደዚህ ወደ ቅንብሩ ደግሞ
ሳላስበው ነው የገባሁት። በሄኖክ ስራ ነው የገባነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አረንጅመንቶቹ የተጀመሩትና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪዮ ሰማውና ዴኮ በቃ ያለቀ አረንጅመንት ነው። አዎ ሚክስ እና ማስተር ከተደረገ በደም ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ይችላልላችሁ ታባለ። ስለዚህ ሳይታሰብ ነው የተጀመረው። ከዛ የነውክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምጻያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው።
ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኑ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል።
አዎ የጃኑ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃ አይነት የማኔጅመንት ቲሙ ባንድ ለባንድ የነበረው በጀት የሚያረጉ ትልልቅ ሰዎች ነበሩበትና ያ እንትን ጠንካራ ማኔጀርም ነበረው። ባጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲየንስ። ከዚህ ከተለመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ይችላል። ብዙ ነገር ልምድ ወስጄበታል። የኑሮም የሙያም የሁሉ ነው።
የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በአለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል።
ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ። በዛ ባንድ ተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር። ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ፣ ያንን ማቅረብ ቻለን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያየ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው።
በአሁን ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ፣
ለሙዚቀኛ ሙዚቃ የነፍስ ነገር ነው፣ የስሜት ብቻ ሳይሆን ማለት ነው። እና ሌላ ፍሪደም ነው ያለው። ያ ሙዚቃ ላይ ሲቀመጥ ሁሉን ነገር ነው መራሰው። ሁሉን ተናድጄም ከሆነ ትረሳዋለህ፣ የሆነ ነገር አስጨንቆም ከሆነ ትረሳዋለህ፣ ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱ ነው የቻለ በቃ መስጦ ይዞ የሚሄድ ነገር ስላለ ማለት ነው። እና እድለኛ ነን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው።
በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳብረበትን መንገድ በማንሳት ተሞክሮውንም አጋርቶናል።
በኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ፣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ ተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። ከዛ ደግሞ ቤዝ ጊታር እንደገና ተናሁን ያ መድረክ ላይ ወጥቶ ለመጫወት ሳይሆን እዚ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ለሞከር ከሚል ነገር ነውና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህና አሁንም ራሱ ከሙዚቃም ውጪ ሌላም ነገሮች መሞከር ብችል ደስ ይለኛል እና ሌላው ሙያ ላይም ያለውን ሰው እንደዚሁ ቢያረግ መከራለሁ ህይወትን ለማሸነፍ የተሻለ ነገር ለማምጣት።
ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ አልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የተከበራችሁ ተመልካቾቻችንና አድማጮቻችን እየተከታተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ወደ እናንተ እየደረሰ ያለውን የዛሬን አርብ ታህሳስ 12 2016 ዓ.ም ምረት የምሽቱን ዝግጅታችን ነው። የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችን በዌብሳይታችን amharic.voenews.com በፌስቡክ @voenews ላይ እንዲሁም በትዊተር #voenews ላይ እንገኛለን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። የዋትስአፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። በኢሜል ታገኙ ለምትፈልጉ ደግሞ horn@voenews.com የኢሜል አድራሻችን ተጠቀሙ። የተከበራችሁ አድማጮቻችንና ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፍርጭቱን ከስቱዲዮ በማቀናበር አብሮን የቆየው ኤልያስ አስማረ ነው። ዋና አዘጋጅ ጽዮን ግርማ ናት። ፕሮግራም በማሰናዳት አብሮን ከነበሩ የአሜሪካ ድምጽ አዘጋጆች ጋር ምሽቱ ሳስተናግዳችሁ አመሽው ደግሞ አስማማው የነው ነበርኩኝ። አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ምሽት ይሁንላችሁ።